Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እናመሻለን።
እንደምናመሻችሁ የዛሬው የሐምሌ 19 የዓመተ ምሕረት የጋቢና ቪኦኤ ዝግጅታችን በስር ላይ የሚገኙት የአቶ በቀለ ገርባ የዋስትና ጉዳይ ዛሬ በፍርድ ቤት አከራከረ።
በሌላ የፍርድ ቤት ዘገባ አምስት የወልቃይት ኮሚቴዎች ላይ አንድ ምስክር ለማቅረብ የበጀት እጥረት ገጥሞኛል ሲል አቃቤ ሕግ ለፍርድ ቤት አመለከተ።
የተለያዩ ምክንያቶች ይህን ያህል ክፍል ሊዘገይ አይገባም የሚል ነው መቃወሚያ ያቀረብ ነው።
ጠበቃው አቶ አለልኝ ምህረቱ ናቸው። ይዘናቸዋል። አዲሱ የቀን ገቢ ግምትን በተመለከተ ቅሬታዎችና የመንግስት ምላሾችንም ይዘናል።
ግብር ከፋ ይዛል። የተቀራረበ ግምት እንዲከፍሉ ይደረጋል ማለት ነው። ይሄ ነው እየተስተካከለ ያለው በቅሬታ አቅራቢዎች ዘንድ። ምንም የተፈታ ነገር የለም።
ስምንት ኢትዮጵያውያን የሬጌ አቀንቃኞች ረተተም ሰንስፕላሽ በተሰኘው እውቁ የአውሮፓ የሬጌ ሙዚቃ ፌስቲቫል ላይ እንዲዘፍኑ ተመረጡ።
ከትልቁ የስቴፓልስ ከሚባለ ሬጌ ባንድ ጋራ እንደ ኢንትሮዳክሽን አንድ ዘፈን ከነሱ ጋር ደግሞ የመጫወት ሶስተኛ እድል አግኝተናል ነው። በጣም ትልቅ ደስታ ይሰማናል።
የበለጠ እስከዛሬ ድረስ ለኢትዮጵያ አድናቂዎች ምናምን ሙዚቃ ሳቀርብ ነበር እና ይሄኛው ደግሞ ለዛኛው ዓለም የበለጠ ትልቅ መስኮት ይከፍትልኛል ብዬ አምናለሁ።
በሮቶቶም ሳንስፕላሽ የሙዚቃ መድረክ ከሚያቀነቅኑት ስምንት ድምፃውያን መካከል የመሀሪ ብራዘርስ የሙዚቃ ባንድ መስራችና ድምፃዊ ሄኖክ መሀሪን አስቀድማቸው ያደመጣችሁት ነው። እንዲሁም በኢትዮጵያ በሬጌ የሙዚቃ ስልት የሚታወቀውና በዚሁ መድረክ ላይ ለማቀንቀን እድሉን ካገኙት ድምፃውያን መካከል አንዱ የሆነው ጆኒ ራጋን ነበር ያደመጣችሁት።
የዘመን ተከታታይ የቴሌቪዥን ድራማ ደራሲና ፕሮዲውሰር መስፍን ጌታቸው እዚህ ዋሽንግተን መጥቶ አጫውቶናል። የዛሬ ጋቢና እንግዳችንም ነው። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት አስተያየታችሁን ስጡን። ለአየር እናበቀዋለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ወደ መጀመሪያው ዘገባ እናመራለን። ሶማሊያ አዲስ የመፈናቀል ችግር ገጥሟታል። በተለይም በሀገሪቱ ደቡባዊ ክልል ሰዎች በድርቅና በግጭት ምክንያት ከመኖሪያ ቀያቸው እየተፈናቀሉ ነው። ካለፉት ሰባት ወራት ወዲህ ብቻ 800,000 የሚሆኑ ሰዎች በድርቅ ምክንያት ከመኖሪያ ቀያቸው ተፈናቅለዋል። በሶማሊያ የዓለም አቀፍ ፍልሰት ድርጅት ተወካይ ጌራርድ ዌቴ ለአሜሪካ ድምጽ ሬዲዮ እንደተናገሩት 1.1 ሚሊዮን የሚሆኑ ሶማሊያውያን ከዚህ በፊት የተፈናቀሉ መሆናቸውን አስታውሰዋል። ተፈናቃዮቹ በተጣበቡ ሰፈሮች እንደተጠለሉና መሰረታዊ የሆኑ አገልግሎቶች እንደማያገኙ ጌራርድ አስገንዝበዋል። ንጹህ የሚጠጣ ውሃ ስለማያገኙ 71,000 የሚሆኑ ሰዎች የኮሌራ በሽታ ወይም አጣዳፊ ተውከትና ተቅማጥ እንደያዛቸው፣ ከእነሱም ውስጥ 1,100 የሚሆኑ ሰዎች ህይወታቸው እንዳለፈ ጨምረው አስረድተዋል።
ወደ ዩናይትድ ስቴትስ ስናመራ በሪፐብሊካውያን የሚመራው የዩናይትድ ስቴትስ የህግ መወሰኛ ምክር ቤት በቀድሞ ፕሬዚዳንት ባራክ ኦባማ አስተዳደር ወቅት የተደነገገውን ኦባማ ኬር የሚል ስያሜ የተሰጠውን የጤና ዋስትና መርሃ ግብርን በሚሽር ህግ ላይ ነገ ድምጽ ለመስጠት ተዘጋጅቷል። ሴኔቱ ትላንትና የጤና ዋስትናውን ለመሻር ክርክር እንዲጀመር ከወሰነ በኋላ እሱን የሚያራምድ ህግ ተቀባይነት አላገኘም። የህግ መወሰኛው ምክር ቤት የብዙሃኑ መሪ ሚች ማኮኔል ያቀረቡት ረቂቅ ሀሳብ ትላንት ማታ 43-57 ድምጽ ወድቋል። የተሸነፈው ረቂቅ ሀሳብ በድህነት የሚኖሩ አሜሪካውያን የህክምና እድል እንዲያገኙ የሚያደርገው ፕሮግራም እንዳይሰፋ ያግዳል። ዝቅተኛ ገቢ ያላቸው አሜሪካውያን የግል የህክምና ዋስትና ለመግዛት እንዲችሉ የሚሰጠውን ድጎማ ይቀንሳል። የህክምና ኢንሹራንስን ወይም ዋስትናን በማይገዙ ሰዎች ላይ ተደንግጎ የነበረውን የግብር ቅጣት ያስቀራል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትራንስጀንደር ወይም ራሳቸውን ከተወለዱበት ጾታ ለይተው የሚያሳዩ ሰዎች በሀገራዊ ወታደራዊ ኃይል ማገልገላቸው ይቆማል ብለዋል። የቀድሞ ፕሬዚዳንት ባራክ ኦባማ ከአንድ ዓመት በፊት በውትድርና እንዲያገለግሉ ያወጡትን ፖሊሲም ይቀለብሳል። ፕሬዚዳንት ትራምፕ በትዊተር ገጻቸው አከታትለው ባስተላለፉት መልእክት ከጄኔራሎችና ከወታደራዊ ጠበብት ጋር ከተመካከርኩ በኋላ ትራንስጀንደር የሆኑ ሰዎች በውትድርና ማገልገላቸው እንዲቆም አድርገዋል ብለዋል። ራንድ ኮርፖሬሽን የተባለ የጠበብት ቡድን ተቋም 2500 የሚሆኑ የትራንስጀንደር ሰዎች በዩናይትድ ስቴትስ ወታደራዊ ኃይል እንደሚያገለግሉ ይገመታል። 1500 የሚሆኑት ደግሞ የተጠባባቂ ወታደራዊ አገልግሎት አባላት ናቸው። ትራምፕ ስለ ውሳኔያቸው ሲያስታውቁ እነዚህ ሰዎች ምን እንደሚሆኑ የተናገሩት ነገር የለም።
በመጨረሻም ታሊባን በደቡባዊ የአፍጋኒስታን ክፍለ ሀገር ካንዳሃር ላይ በከፈተው ጥቃት ቢያንስ 26 ወታደሮች ተገድለው 13 እንደቆሰሉ የሀገሪቱ ባለስልጣኖች አረጋግጠዋል። ውድቅት ላይ የተካሄደው ጥቃት የአፍጋኒስታን ብሔራዊ ሰራዊት ሰፈርን ኢላማ ያደረገ እንደነበር መከላከያ ሚኒስትር ቃል አቀባይ ዳውላት ዋዝሪ መናገራቸው ኦፊሻላዊ መግለጫ ጠቁሟል። በውጊያው 80 የሚሆኑ የታሊባን ታጣቂዎች ተገድለዋል ወይም ቆስለዋል ሲሉም ቃል አቀባዩ አክለዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ ዘገባዎቻችን እንመልሳችሁ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘርዘር ያለ ዘገባችን እናልፋለን። የፌዴራል ጠቅላይ አቃቤ ሕግ አቶ በቀለ ገርባ በዋስ ሊፈቱ አይገባም የሚል መከራከሪያ አቀረበ። ጉዳዩን እየመረመረ የሚገኘው ፍርድ ቤት የሁለቱን ወገኖች ክርክር መርምሮ ብይን ለመስጠት ቀነ ቀጠሮ ቆርጧል። መለስካቸው አመሀ ዝርዝር አለው።
ከሁለት ሳምንት በፊት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት በእነ ጉርሜሳ አያነው መዝገብ ላይ ብይን ከሰጠ በኋላ የዋስ መብታቸው እንዲከበርላቸው አቶ በቀለ ገርባ በጠበቆቻቸው አማካኝነት ላቀረቡት ጥያቄ አቃቤ ሕግ ዛሬ በጽሑፍ ተቃውሞውን አቅርበዋል። አቃቤ ሕግ ባቀረበው ክርክር መሠረት አቶ በቀለ ገርባን ጨምሮ ሌሎች 22 ተከሳሾች ክስ ሲመሰረትባቸው ዋስትና ተከልክለዋል። ይህን ዋስትና የከለከለው ይኸው ፍርድ ቤት እንደነበረ የሚያስታውሰው የአቃቤ ሕግ ክርክር ፍርድ ቤቱ የራሱን ውሳኔ ሽሮ ተከሳሽን እንደገና በዋስትና ሊያሰናብታቸው አይገባም፣ የሕግ መሠረትም የለውም የሚል ክርክር ማቅረቡን ከአቶ በቀለ ገርባ ጠበቆች አንዱ አቶ አብዱልጀባር ሁሴን ለቪኦኤ ተናግረዋል። ሁለተኛው የአቃቤ ሕግ መከራከሪያ ነጥብ ደግሞ አቶ በቀለ ገርባ ቀደም ሲል በቀረበባቸው ክስ እንደተገለጸው ውጭ ሀገር ከሚገኙ ድርጅቶች ጋር ግንኙነት እንዳላቸው ይታወቃል። ስለሆነም በዋስ ቢፈቱ ወደ ውጭ ሀገር የመሄድ አጋጣሚ ስለሚኖር ተመልሰው ፍርድ ቤት አይቀርቡም። ከዚህም በተጨማሪ አሁንም እንዲከላከሉ የተበየነባቸው ሕገ መንግሥታዊ ስርዓቱን በኃይል ለመናድ ጉልህ ያልሆነ የቅስቀሳ ተግባር ፈጽመዋል በሚል ስለሆነ በዋስ ቢፈቱ ይህንኑ ተግባር ይቀጥላሉና አቶ በቀለ ገርባ በዋስ የመፈታት ጥያቄያቸው ውድቅ ይሁን የሚል ክርክር አቃቤ ሕግ እንዳቀረበ አቶ አብዱል ጀባር ሁሴን አብራርተዋል። ፍርድ ቤቱ የሁለቱን ወገን ክርክር መርምሮ ብይን ለመስጠት ለሐምሌ 26 ቀን 2009 ዓ.ም ቀጠሮ ቆርጧል። አራቱን ከፍተኛ የኦፌኮ አመራር አባላትን ጨምሮ እንዲከላከሉ የተበየነባቸው 17 ተከሳሾች ከነሐሴ 8 እስከ 12 2009 ዓ.ም ባሉት ቀናት የመከላከያ ምስክሮቻቸውን እንዲያሰሙም ፍርድ ቤቱ ቀጠሮ መስጠቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የክስ ጉዳያቸው በመሰማት ላይ የሚገኘው አምስት የወልቃይት ኮሚቴዎች ላይ አንድ ምስክር ለማቅረብ የበጀት እጥረት ገጥሞኛል ሲል አቃቤ ሕግ ለፍርድ ቤት አመለከተ። የተከሳሾቹ ጠበቃዎች ፖሊስ ያቀረበው ምክንያት ተቀባይነት የለውም፣ ደንበኞቻችንም እየተንገላቱ ነው ሲሉ ተቃወሙት። ፍርድ ቤቱ ፖሊስ ያቀረበውን ምክንያት መቀበሉን በመግለጽ ተለዋጭ ቀጠሮ ሰጥቷል። ጽዮን ግርማ ከተከሳሽ ጠበቂዎች አንዱን አለልኝ ምህረቱን አነጋግራ ተከታዩን ዘገባ አጠናቅራለች።
የወልቃይት የማንነት ጥያቄን ምክንያት በማድረግ ከግንቦት ሰባት አባላት ጋር የተገናኙ የሽብር ወንጀል ፈጽመዋል በሚል ክስ የተመሰረተባቸውና ክሱን ተቃውሞ በክርክር ላይ የሚገኙት በነ መብራቱ ጌታሁን የክስ መዝገብ አቶ መብራቱ ጌታሁን፣ አቶ ጌታቸው አደመ፣ አቶ አለነ ሻማ፣ አቶ አታላይ ዛፌና አቶ ነጋ ባንቲ በትላንትናው ዕለት ነበር ችሎት ፊት የቀረቡት። ችሎቱ የተቀጠረውም አቃቤ ሕግ አለኝ ያለውን ቀሪ ምስክር በተደጋጋሚ ሊያቀርብ ባለመቻሉ ምስክሩ ታስሮ ይቅረብ የሚለውን የፍርድ ቤቱን የቀደመ ትዕዛዝ ተከትሎ የነበረ ቢሆንም ምስክሩን ከትግራይ ክልል ለማምጣት በጀት እንዳልተለቀቀለት በመግለጽ ተጨማሪ ቀጠሮ እንዲሰጠው አቃቤ ሕግ ጠይቋል። ተከሳሾቹን በመወከል ችሎት ተገኝተው የተከራከሩት ጠበቃ አቶ አለልኝ ምህረቱ እንዲህ ያለ ተደጋጋሚ የአቃቤ ሕግ ምክንያት ደንበኞቻቸውን ለእንግልት እየዳረገ መሆኑን በመግለጽ ጥያቄውን ተቃውመው መከራከራቸውን ለአሜሪካ ድምጽ ገልጸዋል።
አንድ ምስክር ነበር የቀረው አቃቤ ሕግ ያው እንዲቀርብለት የጠየቀው ሙለትናንት እንዲቀርብ ነበር እንደ በጀት ብረት ምክንያት አላቀረብኩም አለ። በእኛ በኩል ያው የተለያየ ምክንያቶች ይሄን ያህል ፍትህ ሊዘገይ አይገባም የሚል ነው መቃወሚያ ያቀረብነው። አግባብ አይደለም፣ ምክንያቱም በቂ አይደለም፣ ለአራት ጊዜ ነው የተቀጠረውና ለአራተኛ ጊዜ እንዲህ አይነት ምክንያት መቅረቡ በቂ አይደለም የሚል ነበር። ግን ያው ፍርድ ቤቱ አንድ የመጨረሻ እድል ይሰጣቸው በሚል አንድ የመጨረሻ ትዕዛዝ ሰጥቷል።
አቶ አለልኝ አያይዘው ፖሊስ ምስክሩን ማቅረብ ቢፈልግ ያቀርብ እንደነበር፣ ደንበኞቻቸው የዋስ መብት ሳይኖራቸው በእስር ላይ ያሉ በእንዲህ ያለ ተደጋጋሚ ምክንያት ሊንገላቱ እንደማይገባ በመግለጽ ለፍርድ ቤቱ መቃወሚያ ማቅረባቸውን ተናግረዋል። ፍርድ ቤቱ ፖሊስ የሰጠውን ምክንያት ታሳቢ በማድረግ ምስክሩን ለነሐሴ 11 2009 ዓ.ም ለመስማት ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባችን ደግሞ ስናመራ አዲሱ የቀን ገቢ ግምት ተግባራዊ የተደረገባቸው የአዲስ አበባ ከተማና የኦሮሚያ ክልል የአሜሪካ ድምጽ ያነጋገራቸው ነዋሪዎች እስካሁን የተፈታላቸው ቅሬታ እንደሌለ ገለጹ። በተለይ በኦሮሚያ ክልል ሻምቡ ከተማ ነዋሪ ከመንግስት ባለስልጣናት ጋር ነጋዴዎች ስብሰባ ተቀምጠው እንደነበር ገልጸው፣ ነገር ግን በስብሰባ ላይ የተናገሩ ሰዎች ታስረዋል፣ ሱቆችም በከፊል ተዘግተዋል ብለዋል። የኢትዮጵያ ገቢዎችና ጉምሩክ ባለስልጣን እስካሁን 80% የሚሆኑ ቅሬታዎች በአግባቡ እየተፈቱ ነው ብለዋል። የኦሮሚያ ክልልም በበኩሉ ከነጋዴው ማህበረሰብ ጋር በአግባቡ መወያየቱንና ቅሬታዎች እየተፈቱ መሆናቸውን አስታውቋል። ጽዮን ግርማ ዝርዝር አላት።
በቀን ገቢ ግብር ትመና ላይ ተመስርተው በየዓመቱ ቁርጥ ግብር እንዲከፍሉ በሚደረጉ ነጋዴዎች ላይ ተግባራዊ እንዲደረግ የተወሰነው አዲሱ የቀን ገቢ ግምት ይፋ የተደረገው በአዲስ አበባ ከተማና በኦሮሚያ ክልል ሲሆን፣ ይህም ደብዳቤ የደረሳቸው ነጋዴዎች ግምቱ የተጋነነ ነው፣ ፍትሐዊ አይደለም፣ የግብር መለያ መርሃ ግብራችንንም ያለ ካፒታላችን ያዛባ ነው ሲሉ መቃወማቸውን ስንዘግብ መቆየታችን ይታወሳል። ይህንንም ተቃውሞ ተከትሎ በኦሮሚያ ክልል አንዳንድ ከተሞችና በአዲስ አበባ አንዳንድ የንግድ ቦታዎች የንግድ ማቆም አድማ ሲደረግ እንደነበር ነጋዴዎችን ጠቅሰን ስንዘግብ መቆየታችን ይታወሳል። ይህም ርዕሰ ጉዳይ አወዛጋቢ ርዕስ ሆኖ ሰንብቷል። በሚኒስትር ማዕረግ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ ከበደ ጫኔ ቅሬታዎቹ በመፈታት ላይ ይገኛሉ ብለዋል።
እስካሁን ቅሬታ ካቀረቡት 80% ያላነሰ ቅሬታቸው እየታየ ነው ያለው። በቀሪዎቹ ደግሞ ይቀጥላሉ። ከዛ በኋላ ደግሞ የደረጃ አለና የደረጃ አለይታዎች ማነው አለይታ ቅሬታ ያላቸው በተመሳሳይ መንገድ እየታየ ይሄዳል ማለት ነው። ስለዚህ ይሄ እንደሚያጋጥም ታውቆ ሆነ የቅሬታ ስርዓት የተዘረጋው በዛ ይስተናገዳሉ። ስራው የደረጃ መርሃ በአመት የቁርጥ ግብር የሚከፍሉበት ስለሆነ ዞሮ ዞሮ የቁርጥ ስራ ደግሞ በግምት ላይ የተመሰረተ ነው። ጥናቱም ሲካሄድ ሳይንሳዊ የሆነ መረጃ በማቅረብ አይደለም፣ ግምት ነው። የቀን ሽያጫቸውን መሰረት ያደረገ የቀን ገቢያቸውን መሰረት ያደረገ ግምት ነው የተጣለ። ስለዚህ እነሱ የቀን ግምቴ ይሄን ያህል ነው የሚሸጠው ይላሉ። በእኛ በኩል ደግሞ የተጠና ጥናት መሰረት አድርጎ ግምቱን ይሄን ያህል ነው እንላለን። እዛ ላይ የተራራቀ ነገር ካለ ለመቀራረብ የሚያስችል የድጋሚ ትዝብት ወይም ቼክ የማድረግ ስራ ሰርተን ከግብር ከፋዩ ጋር የተቀራረበ ግምት እንዲከፍሉ ይደረጋል ማለት ነው። ይህ ነው እየተስተካከለ ያለው በቅሬታ አቅራቢዎች ዘንድ።
በንፋስ ስልክ ላፍቶ ክፍለ ከተማ የሚገኙና ስማቸውን መግለጽ ያልፈለጉ አንድ ነጋዴ በበኩላቸው ማምሻውን አነጋግሬያቸው ነበር። ቅሬታችን በአግባቡ እየተሰማ አይደለም ሲሉ የባለስልጣኑን ምላሽ ያጣጥላሉ።
ምንም የተፈታ ነገር የለም። እንደውም አሁን ከጥቂት ደቂቃ በፊት እኛ በአጋጣሚ ባለፈው ጓደኛዬን ገጽታል ከአንድ አመት በፊት ቤታችን ያለ አግባብ ፈርሶ የተበተኑ ሰዎች ነን። በአጋጣሚ ዛሬ በዛ ጉዳይም ተሰባስበን በምናወራበት ሰዓት ላይ በመካከላችን የሸቀጣሸቀጥ ሱቅ የሚነግድ ሰዎች ነበሩ። እነሱን ሰዎች ሸቀጣሸቀጥ ከአንድ ነገር ላይ 50 ሳንቲም እና 1 ብር ማትረፍ የሚችሉ ሰዎች የቀን ገቢ ግምት 1000 700 ብር እና 2200 ብር የተገመተባቸው ሰዎችን በአጋጣሚ አግኝቼ ነበረ። እነዛ ሰዎች አንደኛው ሰውዬ የ1700 ብር የተገመተበት ሰው መጥተው ቅሬታ አቅርቦ ሱቁ ድረስ መጥተው ሂሳቡን ሰርተውለት ያንተ የምትከፍለው 12000 ብር ነው የሚመጣብ ብለውት በዛኑ ወደ ክፍለ ከተማው ሄዶ ሂሳቡን ሲያሰራ 15000 ብር እንደሆነ እና እዛ መጥተው የሚለሙት ነገር ሌላ ነው፣ እዛ ደግሞ ሲኬድ የሚሰራው ሂሳብ ሌላ ነው። እና አንድ ሸቀጣ ሸቀጥ የሚነግድ ትንሽ የኪዮስክ የመንደር ሱቅ 2200 ብር የተገመተበት ጓደኛዬ ነበረ አጋጣሚ። እና ተፈታ የሚሉት ቅሬታ ውሸት ነው፣ እየተፈታም አይደለም፣ ከእውነት የራቀ ነው።
በጨርቆስ ክፍለ ከተማ የሸቀጣሸቀጥ ነጋዴ እንደሆኑና በቀን 3600 ብር የቀን ገቢ ግምት እንደተገመተባቸው ቅሬታቸውንም የሚሰማ አካል እንዳጡ አንድ ነጋዴ ገልጸውልናል።
ሲሄድ ያው እንመጣለን ይሉኛል፣ ቆይ ገና አልተሰራም ይሉኛል፣ ወደ አራት ነው ምናምን ተመላልሻለሁ፣ ቆይ እስከዛ ስራ እንመጣ እነግርሃለን እንደውልልሃለው ይሉኝ፣ አልተሰራልኝም አልተነገረኝም።
አንተ በአንተ በኩል ስንት ነው የቀን ግምት የቀን ገቢ ብለህ ነው የምትለው?
የቀን ገቢ ምንም ነገር በዛ ተሰራ ከሶስት እጁ ራሱ አይገናኝም። ወላሂ አንቺ ምናልባት ያው ላታዩ ትችላለች። ቤቷን ሳያነቃነቅ ነው ከዚህና ከዚህ ሚወጥተው እንዴት እንደጫኑብኝ አላውቅም። በእርግጥ ቤቷ ግንብ ነች፣ እሱን አይቶ ይሁን ምን ይሁን አላውቅም። እንትናሉኝ እንዴት እንደሆንም አላወቅም። ነ
ምን አይነት ነው ሱቅህ አንተ?
ሱቅ ትንሽ የሱቅ ነች። እዚህ ከቀበሌው ከላይ በኩል ነው ያለው፣ ደሴ ግሮሰሪ አጠገብ ነው። እንደው ቅርብ ካለሽ አንቺ ራስሽ መጠሽ እንድታዩ ደስ ይለኛል።
በተያያዘም በኦሮሚያ ክልል በሚገኙ የተለያዩ ከተሞች ይህንን የቀን ገቢ ግምት ተቃውመው የስራ ማቆም አድማ ያደረጉ ነጋዴዎች የነበሩ ሲሆን የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቢሮ ኃላፊ አቶ አዲሱ አረጋ ቅሬታዎቹን የመንግስት ባለስልጣናት እየቀረቡ ከነጋዴዎቹ ላይ መስማታቸውንና ቅሬታዎቹ እየተፈቱ መሆኑን ገልጸው በዚህም አድማ ላይ የነበሩ ነጋዴዎች በሙሉ ሱቃቸውን መክፈታቸውን፣ በሻምቡ ከተማ የነበሩ ነጋዴዎች ብቻ ትላንት ሳይከፍቱ ቀርተው የነበረ ቢሆንም አሁን እነሱም መክፈታቸውን ገልጸው ማንም ቅሬታ ያለው አካል ቅሬታውን የሚያቀርብበት አሰራር እንደተዘረጋ ነግረውናል።
እስከ 79000 የሚሆኑ ቅሬታዎች ቀርበዋል ማለት ነው ለቅሬታ ሰሚ ኮሚቴ። ከዛ ውስጥ ከ11000 በላይ የሚሆነው ቅሬታ ታይቶ ምላሽ ተሰጥቷል። ትክክለኛ ቅሬታ መሆኑ ግንዛቤ ተወስዶ የማስተካከያ ግምት ተደርጎበት ግብራቸውን በተስተካከለ ሁኔታ እንዲከፍሉ የተደረገበት ሁኔታ ነው ያለው። ከዛ በተረፈም ከ35000 በላይ የሚሆኑ ግብር ከፋይ ነጋዴዎች በዚህ የጊዜ ሰሌዳ መክፈል ከሚገባቸው ውስጥ እስከ ትናንትና ማታ እስከደረሰን መረጃ ድረስ ግብራቸውን የከፈሉበት ሁኔታ ነው ያለው። ዛሬም ግብር የመክፈሉ ሁኔታ ተጠናክሮ ቀጥሏል ማለት ነው።
የአፋን ኦሮሞ ዝግጅት ባልደረቦቻችን በስፋት ያነጋገሯቸው በኦሮሚያ ክልል የሚገኙ ነጋዴዎችና ነዋሪዎች በተደረጉ ውይይቶች ላይ ያገኙት መፍትሄ እንደሌለ፣ እንዲያውም ሱቆቻቸው እንደታሸጉባቸው ገልጸዋል። በዛሬው ዕለት በሻምቡ ከተማ ነዋሪ የሆኑ አንድ ነጋዴ አነጋግረን ነበር። ነገር ግን የድምፅ ጥራቱ የማይሰማ ሲሆን ከሀሳባቸው ለመረዳት እንደቻል ነው በተደረገው ስብሰባ ከስብሰባው በኋላ በስብሰባው ላይ የተናገሩ ሰዎች መታሰራቸውንና የተወሰኑ ሱቆችም መዘጋታቸውን ነው።
ግማሽ ተከፍቶ ልክ ነው፣ ግማሽ አይገባውም። ሌሎቹ
እኚህ ነጋዴ እንደሚሉት ከስብሰባው በኋላ የግማሾቹ ሱቆች የተከፈተ ሲሆን ግማሾቹ ደግሞ እንደታሸገባቸው ነው። በሌላ በኩል በግንጭ ከተማ የሚገኙ አንድ ነዋሪ ይህንኑ ጠቅሰው በስብሰባ ላይ የተናገሩ አንድ ግለሰብ መታሰራቸውን ተናግረዋል።
በመናገሩ ምክንያት የታሰረ አንድ ሰው አለ። መንገሻ ዳንደና የሚባል ነጋዴ ነው። ያለውን የፖለቲካ ሁኔታ ተናገሩ። ያለውን አጠቃላይ የአገሪቱን ሁኔታ ተናገሩ። ኦሮሚያ ውስጥም ያለውን የግፍ አገዛዝ አንዳንድ ነገር ተናገሩ።
ይህንኑ በተመለከተ አቶ አዲሱ አረጋን ጠይቄያቸው ነበር። አቶ አዲሱ አረጋ በመናገራቸው ምክንያት አንድም በክልላችን የታሰረ ሰው የለም፣ እንዲህ ያለ የታሰረ ሰው አለ የሚል አካል ስም ዝርዝራቸውን ይዞ ቢያቀርብልን የምናየው ይሆናል፣ ነጋዴዎቹ በነጻነት ሀሳባቸውን ሲገልጹ ነበር ብለውናል። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ሮተተም ሰንስፕላሽ በተሰኘው የአውሮፓ የሬጌ የሙዚቃ ፌስቲቫል ላይ 8 ኢትዮጵያውያን የሬጌ አቀንቃኞች እንዲዘፍኑ ተመረጡ። መስታወት አራጋው ዝርዝር አላት።
ዓለም አቀፍ ታዋቂ የሬጌ ሙዚቃ አቀንቃኞች የሚሳተፉበት የሮቶቶም ሰንስፕላሽ የሬጌ የሙዚቃ መድረክ ከሁለት ሳምንታት በኋላ በስፔን ይጀምራል። የጃማይካውያን የሬጌ ሙዚቃ ስልት ላይ መሰረት ያደረጉ በርካታ ሙዚቃዎች በዚህ መድረክ ይደመጣሉ። ከተለያዩ የዓለማችን ሀገራት የሚመጡ ድምፃውያንና ሙዚቀኞች ለአንድ ሳምንት ያለማቋረጥ በየቀኑ የሙዚቃ ስራዎቻቸውን ያቀርባሉ። ችሎታቸውንም ለታዳሚው ያሳያሉ። የሬጌ ስልት የሚያቀነቅኑ 8 የሀገራችን ድምፃውያንም በዚህ ታላቅ መድረክ ላይ የመጋበዝ እድሉን አግኝተዋል። ድምፃውያኑን በማጀብ አብሮ ወደ ስፔን የሚጓዘው ማህሪ ብራዘርስ የባንድ አባላት መካከል ሄኖክ ማህሪ በድምፃዊነት ከተመረጡት መካከል አንዱ ነው። ሄኖክ በዚህ መድረክ ላይ ለመሳተፍ እንዴት እድሉን እንዳገኙ በመግለጽ ይጀምራል።
ሮቶቶም ሬጌ ሰንስፕላሽ ፌስቲቫል ዓለም ላይ ካሉ ትልልቅ የሬጌ ፌስቲቫሎች በቁጥር አንድ ደረጃ የሚቀመጥ ነው። እንግዲህ እኛ ወደዚህ እዚህ አዲስ አበባ የሚኖር ሚስተር ዋልተር የሚባል የጣሊያንና ኢትዮጵያዊ ክልስ እንደዚህ በኢንተርናሽናል የሙዚቃ ኮኔክሽን ያለው ሰው ነው እና ቪላ ቬርድ የሚባል ባርና ሬስቶራንት ራን ያደርጋል፣ ማኔጅ ያደርጋል፣ ኦን ያደርጋል እና ከእሱ ጋር በሙዚቃ እንደዚህ የሚገናኝ ነበር እና ዛሬ አመት አካባቢ ጠየቀኝ። ኢትዮጵያ ውስጥ ብዙ ታለንት ያለው ኢንተርናሽናሊ ትልልቅ ስቴጆች ላይ መቅረብ የሚችሉበት አቅም እያላችሁ ግን ኤክስፖዝ አይደላችሁ ለምንድን ነው ሁልጊዜ? እና አንድ ማስበው ስብሰባ አለ ሮቶቶም ፌስቲቫል ላይ ኔትወርክ ኮኔክሽን ስላለኝ እዛ ላይ እንድትጫወቱ እፈልጋለሁ ምን ይመስልሃል አለኝ። በጣም እኛም ደስ የሚለን ነገር ነው አልኩት። ከዛ በኋላ እዛ አመት በላይ ብዙ አላወራንም በዚህ ጉዳይ ላይ። አሁን ግን የዛሬ 3-4 ወር ተመልሶ ደወለልኝ፣ ተገናኘን። ባለፈው ጊዜ ያወራ ነው መስመር ይዞ በቃ የእኛን ዝግጅት ነው የሚጠብቀው ምን ታስባለህ አለኝ። በጣም ደስ አለኝ። ሰው እንደ ሙዚካል ዳይሬክተር ወይም አሳይን አደረገኝ። ኦልሬዲ በጭንቅላት ስለነበረ የእኛን ባንድ መረጠና ከዚያ ድምፃኖች የሚሳተፉትን ሊስት አውት አድርጎ እሱ ያሰባቸውን በዝርዝር ሊስት አድርጎ እዛ ላይ ዲስከስ አደረግን። ያው የምናውቃቸው ጓደኞቻችን ነጆኒያ ጋር ሀይሌዎች ራስ ጆኒ ሳሚዳን የእኔም ከዛ በተጨማሪ ግን አዲስ አፕን ካሚንግ አርቲስቶችንም ለምሳሌ ከኛ ስር ሆነው የእንግሊዝኛ ዜማዎችን የሚጫወቱ አማርኛ ዜማዎችን የሚጫወቱ እና ሞር ወደዚህ ይህን ትውልድ ሪፕሬዘንት የሚያደርጉ የሬጌም አርቲስቶችን እንትከት በሚል ዮሐና እና ቀደሚያ ብርሃኑም አዲስ አርቲስቶች ናቸው። እነዚህን አካተን ግሩፑ ተሰራ ማለት ነው። ፎርማል የሆነ ኦዲሽን አልነበረም፣ ግን ምንድን ነው ሚውዚክ ሲኑ ላይ የኢትዮጵያ የሙዚቃ ሲን ላይ ያለነውን በደንብ አክቲቭሊ ስራውን የምንሰራውን ሙዚቀኞች ነው ሴሌክት ያደረግነው። በጣም ደስ የሚል የጥናት ጊዜና የዝግጅት ጊዜ ነበረን ላለፈው 3 ወር። እንግዲህ የዛሬ 15 ቀን አካባቢ ኦገስት 9-10 ወደ ስፔን እናቀናለን። በኦገስት 12-14 ሁለት ትልልቅ ፐርፎርማንሶች አሉ፣ ላይን ስቴጅ የሚባለው ቦታ ላይ ማለት ነው። ሜይን ስቴጅ ላይ ደግሞ በሴም ዴይ 12 አንድ ዘፈን ለመጫወት ከትልቁ የስቴ ፓልስ ከሚባለ ሬጌ ባንድ ጋራ እንደ ኢንትሮዳክሽን አንድ ዘፈን ከነሱ ጋር ደግሞ የመጫወት 3ኛ እድል አግኝተናል ነው። በጣም ትልቅ ደስታ ይሰማናል። ሀገራችንን ራሳችንን ወክለን በዚህ ትልቅ ዓለም አቀፍ መድረክ ላይ ስንቀርብ በጣም ደስ ብሎናል።
በዚህ ታላቅ የሙዚቃ ፌስቲቫል ላይ ኢትዮጵያውያኑ ድምፃውያን ለ2 ቀናት ስራዎቻቸውን ያሳያሉ። ከተመረጡት ድምፃውያን መካከል ጸደኒያ ብርሃኑ አንዷ ናት። በዚህ መድረክ ላይ በመመረጥሽ ምን አሳደረብሽ ስንል ጠየቅናት።
በጣም ከባድ ኤክሳይትመንት ለእኔ አዲስ መድረክ ነው ማለት አዲስ ብቻ ሳይሆን አሁን ህዝቡም የኢትዮጵያ ህዝብም እዛም ያለው ኢንተርናሽናሊም እኩል የሚያገኝ ጊዜ ሊሆን ይችላል ማለት ስቴጁም ትልቅ ነው። ከዛ ደግሞ አልፎ ከትልልቅ በየአርቲስቶች ጋር ነው ስቴጁን የማገኘው። ሶ ማየውም ነገር ኤክስፔሪንስ ነው። በዛ ላይ ደግሞ አጋጣሚ ምን አግኝቼ ካገኟቸው አርቲስቶች ጋር ያው ኮላቦ ምናምን መሰራት ስላለሁ ማለት ነው። እግዚአብሔር ከፈቀደ ሰው በጣም ትልቅ እድል ነው። እንፈልግ
በጣም ደስ ይላል። እንግዲህ የሬጌ በሬጌ ሙዚቃ ከኢትዮጵያ ሴት ስታቀነቅን ከዚህ ቀደም ሰምተን አናውቅም አይደል? አንቺ የመጀመሪያዋ ነሽ ወይስ ከዚህ ቀደም ነበር?
አዎ አክቹሊ ነኝ ብዬ አስባለሁ። አንድ ጓደኛ አለች እኛ ጋር የምትሄድ አልበሟ ሬጌ ይሁን አይሁን አክቹሊ አላውቅም፣ ግን ነኝ ብዬ አስባለሁ እኔ።
ወደ ሮቶቶም ሰንስፕላሽ የሬጌ ሙዚቃ ፌስቲቫል ከሚጓዙት ድምፃውያን መካከል ጆኒ ራጋ አንዱ ነው።
እንደ ሬጌ አርቲስት ብቻ ሳይሆን እንደ ሬጌ ፋን ሮቶቶም ማለት ለእኔ አንድ ነው፣ ከታተላቸው አንድ ትልቅ ስቴጅ ነው ማለት ነው። አንቺ እንዳልሽው ከጀሜካ ከሚካሄደው ሬጌ ሰንስፕላሽ በመቀጠል በዓለም ላይ በጣም ትልቅ ስም ያለው ትልቁ የዓለማችን እንግዲህ የሬጌ ስቴጅ ነው ማለት ነው። ከሳምንት በላይ ነው የሚካሄድበት። የተለያዩ ስቴጆች አሉት። 400-500 ሺህ ህዝብ ይታደምበታል። እዚህ ስቴጅ ላይ በጣም ትላልቅ አርቲስቶች በአሁኑ እነ ሻጊን ጨምሮ ትላልቅ የሬጌ አርቲስቶች ፐርፎርም ያደርጋሉ ማለት ነው። እና እኔ እንግዲህ እንዳልኩሽ እንደ ሬጌ ማድናቂ እዚህ የሙዚቃ ቢዝነስ ላይ ላለፉት 19 ዓመት ምናምን ቆይቻለሁ ማለት ነው። ይህ ነው እንደ አገር በቀልም የመጀመሪያው ሬጌ አርቲስት ብዙ ቻሌንጆችን አይቻለሁ ማለት ነው። የሆነ ጊዜ አስታውሳለሁ ሬጌ ኢትዮጵያ ውስጥ በጣም የማይደመቅበት ወቅት ነበረ። የበለጠ ህዝቡ ሎካል ሙዚቃ ላይ ብቻ እንትን ያለ ነበር ማለት ነው። እና በዛ ሰዓት ስቴጅ ላይ እኔ ሬጌ ምናምን ሙዚቃ ፐርፎርም ሳደርግ ሰው ምናልባት ስቴጁን ለቆ ሲወጣ ግራ ገብቶት ምናምን አስተውል ነበር ማለት ነው። ይሄ በሙሉ ጊዜ ያልፈው እነዚህን በጣም ወጣት የሚገርሙ አርቲስቶች ብዙ የሬጌ አርቲስቶች ኢትዮጵያ ውስጥ ተፈጥረው ይህን ያክል ጊዜ ቆይቶ እንደዚህ አይነት ስቴጅ ላይ እንድገኝ እድሉን ስላገኘሁኝ እውነት በጣም ለእኔ በጣም ደስ የሚል ነገር ነው ማለት ነው። ትልቅ ነገር ነው። ከባንዱም ጋር ሪሄርስ እያደረግን ነው። የተወሰነ ደቂቃ ስለሚኖረን እንደ ሚድሊ ነገር ሙዚቃዎችን አያይዤ ለማቅረብ ነው ስቴጁ ላይ።
ምን ያህል ሙዚቃዎች ናቸው?
የተለያዩ እንግዲህ አንድ ስቴጅ ላይ ወደ አንድ ሰዓት ያክል አለን። እንደ ጆኒ ራጋ ብቻ ሳይሆን እንደ የኢትዮጵያ ሬጌ ነገር ሆነን ነው የምንሄደው። ግሩፕ ነን። አንድ ባንድ አለ ከኛ ጋር መሀሪ ብራደርስ ባንድ፣ እነ ሳሚዳን፣ ሀይሌው፣ ራስ ጃኒ፣ ቴኖክ መሀሪ፣ ቴሊና፣ ዮዮ፣ ተደኒያ፣ እነዚህ የመሳሰሉ የሬጌ አርቲስቶች አሉበት ማለት ነው። ፐርፎርም ያደርጋሉ እና አንደኛው ስቴጅ ላይ አንድ ሰዓት የሚያክል ሰዓት ይኖረናል። አንደኛው ስቴጅ ላይ 2 ሰዓት የሚያክል ስቴጅ ይኖረናል። ሶስተኛው እና ዋናው ስቴጅ ላይ ደግሞ ከስቲል ፐልስ የታወቁ የሬጌ ትልቅ ግሩፕ ናቸው። ከእነሱ ጋር ደግሞ አንድ ዘፈን አብረን የሚሰራበት እንትን አለ ማለት ነው።
በጣም ደስ ይላል። እንግዲህ እዚህ ትልቅ መድረክ ላይ በርካታ እንደነገርከኝም እንደሚታወቀውም በርካታ የሬጌ ዓለም አቀፍ የሬጌ ሙዚቃ ተጫዋቾችና የመሳሪያውም ሆነ የአቀንቃኞቹ ይገኛሉ። እንግዲህ ምን ስሜት ፈጠረብህ? ገና ልትሄዱ ነው፣ ግን እንደው ምን ስሜት ነው የሚፈጥርብህ? ፍርሃት አድሮብሃል ወይ?
ይሄ ለእኔ ከፍርሃት የበለጠ ኤክሳይትመንት ነው የሚጨርብህ ማለት ነው። ማለት ያው ስቴጅ ነው በተሻለ አባባሌ። ስቴጅ የተለየ ስቴጅ አይደለም፣ ግን ስቴጅ ላይ ይሄ ስፔሻሊ ሮቶቶም አሚን ስቴጅ ስልሽ ብዙ ሀገር ሄጃለሁ፣ ብዙ ትላልቅ ስቴጆችም ላይ ሰርቻለሁ። ስለዚህ ኢቨንቱ ግን ለሬጌው አድናቂ በጣም ትልቅ እንትን ነው፣ ትልቅ ቦታ ነው ማለት ነው። የበለጠ እስከ ዛሬ ድረስ ለኢትዮጵያ አድናቂዎች ምናምን ሙዚቃዬን ሳቀርብ ነበር እና ይሄኛው ደግሞ ለዛኛው ዓለም የበለጠ ትልቅ መስኮት ይከፍትልኛል ብዬ አምናለሁ ማለት ነው። በተሻለ አባባሌ የተለያዩ ከተለያየ ዓለም የመጡ ሰዎች ስለሚኖሩበት ማለት ነው እና ለእኔ ሞር ፍርሃት ሳይሆን በደረሰ የሚያስፈልግ እንትን የሚኖረኝ ማለት ነው። ኤክሳይትመንት ነው።
ከሁለት ሳምንታት በኋላ በስፔን በሚካሄደው በሮቶቶም ሳንስፕላሽ ዓለም አቀፍ የሙዚቃ ፌስቲቫል ለመታደም በመቶ ሺዎች የሚቆጠሩ ዓለም አቀፍ የሬጌ ሙዚቃ አድናቂዎች ይገኛሉ። በርካታ ዓለም አቀፍ ታዋቂ ሚዲያዎች ዝግጅቱን በቀጥታ ይዘግባሉ። እኛም የሀገራችንን ድምፃውያን ቀጥታ ከስፔን አግኝተን የዝግጅቱን አካሄድ ለመዘገብ እቅድ ይዘናል። ለድምፃውያኑ ስኬት እንመኛለን።
Come to Tonkelfin Kasnae Tedlamul Togo Terai Simatasike Wepergetai Sihet Sigodum Zimatai Sinorangine
የምትከታተሉት የጋቢና ቪኦኤ ዝግጅትን ነበር። በመግቢያችን ላይ ያስተዋወቅነው የዘመን ደራስ ድራማ ደራሲና ዳይሬክተርን በነገው ምሽት ይዘን እንመለሳለን። የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ጽዮን ግርማ ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነበር። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። Sinoreñine me fantasy si te find it more